Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 27 2008 ዓ ም ዝግጅታችን ጀምረዋል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን አድማጮቻችን፣ እንደምናመሽታችኋል። አስተናጋጆቻችሁ አዲሱ አበበና
ቆንጂት ታየነን።
የዘንድሮው የዩናይትድ ስቴትስ የማንዴላ ዋሽንግተን ፌሎሺፕ መርሃ ግብር ተሳታፊ ወጣቶች ዛሬ ከፕሬዚዳንት ባራክ ኦባማ ጋር ጉባኤ ሊቀመጡ እየተዘጋጁ ናቸው።
በእውነቱ ከሆነ በጣም ደስ ብሎኛል። አሁን በፕሬዚዳንቱን ለማግኘት ሰልፍ ይዘን ያለ ነው። በጣም ደስ ብሎኛል። ሰላም ባራክ ኦባማ፣ ያው ሀገራችን መጥተህ እንደጎበኘህን፣ ያው እኔም እንግዲህ መጥቼ ሀገራችሁ ላይ የጎበኘኋችሁ ነው። በጣም ደስ ብሎኛል።
ከኢትዮጵያ ከመጡ ወጣቶች ያንዱን ነው ያሰማናችሁ። ባልደረባችን ሄኖክ ሰማእግዜር እየተከታተለ ነው። በአብይ ርዕስ ዝርዝሩን ይዞ ይቀርባል።
ለመጪው ቅዳሜ በመላ ኦሮሚያ የተጠራው ሰላማዊ ሰልፍና ለሪዮ ኦሎምፒክ እየተሰናዱ ያሉት ኢትዮጵያውያን አትሌቶች የተመለከቱ ዘገባዎችም ይዘናል።
ንጉሱ ታምሬ ፕሮግራሙን ይመራል። የቴክኒክ መሐንዲሱ ከርትስ ባይነም ነው። አሁን በቅድሚያ የምሽቱን ዜና እናሰማለን።
የዩናይትድ ስቴትስ ጦር በሰላም ጥበቃና በአደጋ ጊዜ ደራሽ ተግባራት ላይ የሚሰማሩ የደቡባዊ አፍሪካ አካባቢ አገሮች ወታደሮችን እያሰለጠነ ነው። ስልጠናው ትናንት ማክሰኞ ከተጀመረበት ከማላዊ ዋና ከተማ ሊሎንግዌ ላሜክ መሲና ዘግቦልናል።
ሰልጣኞቹ 200 ወታደሮች ናቸው። የወጡት ከሰባት የደቡባዊ አፍሪካ ሀገሮች ነው። የደቡብ ውል በሚል መጠሪያ የሚታወቀው በየዓመቱ የሚካሄድ የሁለት ሳምንት መደበኛ ወታደራዊ ልምምድ ነው። የዘንድሮው ልምምድ ለተፈጥሮ አደጋዎች በተሳካ ሁኔታ ምላሽ መስጠት የሚቻልበት ዘዴ ለመጀመሪያ ጊዜ የተካተተበት መሆኑን በአፍሪካ የአሜሪካ ጦር ምክትል አዛዥ ብሪጋዴር ጄኔራል ጆን ጄንሰን ገልጸዋል።
የውቅያኖስ ማዕበልና ግዙፍ አውሎ ንፋስ እንዲሁም መጠነ ሰፊ ጎርፍ ለሚያደርሳቸው አደጋዎች ምላሽ በመስጠት ሰፊ ልምድ ያላቸውን የዩናይትድ ስቴትስ ጦር አባላትን አምጥተናል። እዚህ ማላዊ ውስጥ ያሉ የተሳታፊ አገሮችን ሁሉ ችሎታዎችና ምላሹንም ይፈትሻሉ።
ማላዊ ባለፉ ሁለት ዓመታት በብርቱ የጎርፍ አደጋዎች ተመታለች። ወደ 200 የሚሆኑ ዜጎቿን ሕይወት አጥታለች። በሺዎች ሄክታሮች ከሚለኩ ማሳዎች ላይ ሰብሉ በውሃ ታጥቦ ተወስዷል። አፍሪካ ይበልጥ የተረጋጋች እንድትሆን ለማገዝ ዩናይትድ ስቴትስ የተለያየ ገጽታና ይዘት ያላቸው ወታደራዊ ድጋፎቿን ስታጠናክር ቆይታለች። ይህ የደቡብ ውል ልምምድ ልዩ ትኩረት የሚሰጠው ለሰላም ጥበቃና ለእርዳታ ስምሪቶች መሆኑ ተገልጿል። የተባበሩት መንግሥታት ድርጅት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ላሰማራው ሰላም አስከባሪ ኃይል ማላዊ 850 ወታደሮችን አዋጥታለች። የመንግሥታቱ ድርጅት ወታደሮች አንዳንዴ በምስራቅ ኮንጎ አውራጃዎች ውስጥ ከታጠቁ ኃይሎችና ከአማጽያን ጋር ለመዋጋት እንደሚጋበዙ የማላዊ ጦር አዛዥ ሌተናንት ጄኔራል ግሪፊን ሱፑኒ አመልክተዋል።
እኛ እኮ መደበኛውን ሰላም የማስከበር ግዳጅ ብቻ አይደለም የምንወጣው፣ እንዋጋለን። እናም ከኮንጎ ዲሞክራሲያዊ ሪፐብሊክ ሸንተረሮች ውስጥ ለመዝመትና በተሳካ ሁኔታም ለመዋጋት እንዲያው ብድግ ብለህ ጠመንጃህን ሻጥ አድርገህ ገስግሰህ አትታኮስም። በሰልጠን መዘጋጀት ይገባል።
የዘንድሮው ልምምድ ተኩስና በዣንጥላ መውረድን እንደሚያካትት ተገልጿል።
ራሱን በራሱ እስላማዊ መንግስት ብሎ የሚለው አሸባሪ ቡድን አይሲስ ናይጄሪያ ውስጥ ያለው ተላላኪው ቦኮ ሀራም አዲስ አለቃ ማግኘቱን አስታወቀ። አይሲስ በሳምንታዊው ናባ በሚለው መጽሔት ላይ ከአዲሱ የቦኮ ሀራም ሹም አቡ ሙሳብ አልባርናዊ ጋር ያካሄደውን ቃለ መጠይቅም አትሞታል። ይህንኑ አዲስ ሹም የምዕራብ አፍሪቃ ገዢ ሲል ይጠራዋል። ቦኮ ሀራም ለዚህ አሸባሪ ቡድን አይሲስ እጁን የሰጠውና ታማኝነቱን ይፋ ያደረገው ባለፈው ዓመት መሆኑ አይዘነጋም። የቀድሞው የቦኮ ሀራም መሪ አቡባካር ሼካው የሚባለው ሰው ግን የት እንደደረሰ መጽሔቱ አልገለጸም።
ደቡብ አፍሪካውያን ዛሬ ረቡዕ በምክር ቤት ምርጫ ላይ ድምጽ ሰጡ። ውጤቱ ብሔራዊ አንድምታ ብቻ ሳይሆን በገዢ ፓርቲነት ለረጅም ጊዜ በቆየው ANC ላይም የማይናቅ ተጽዕኖ ይኖረዋል ተብሏል። ኔልሰን ማንዴላ እንደ አውሮፓ አቆጣጠር በ1994 ዓ.ም ወደ ስልጣን ከመጡ ጀምሮ የአፍሪካ ብሔራዊ ኮንግረስ ANC ፖለቲካዊ የበላይነት እንደነበረው አይዘነጋም። ይሁንና በፕሬዝዳንት ጄኮብ ዙማ ዘመን ፓርቲው በተለያዩ ቅሌቶችና ሙስናም እንደተዘፈቀ ብዙዎች የሚነጋገሩበት ርዕስ ሆኗል። በዚህ በዛሬው ምርጫ ታዲያ ተቃዋሚው የብሔራዊ አንድነት የንግድ መናሃሪያዋን ጆሃንስበርግን ጨምሮ በከተማዎች አካባቢ አብላጫ ድምጽ እንደሚያገኝ ይሰማል። የምርጫ ኮሚሽንና ፖሊሶች እንደገለጡት የዛሬው ድምጽ አሰጣጥ ሰላማዊ ነበር። ከ75,000 በላይ የፖሊስ ኃይልም ተመድቦ ጸጥታውን እንዳስከበረ ተገልጧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እዚህ ዋሽንግተን ዲሲ ውስጥ በትራንስፖርት አገልግሎት መስጫ አካባቢ የተሰማራ አንድ የፖሊስ መኮንን ለእስላማዊ መንግስት ነኝ ባዩ ሽብርተኛ ቡድን እርዳታ ሊሰጥ ሲሞክር በቁጥጥር ስር መዋሉን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የዲሲ ትራንዚት ፖሊስ አገልግሎት ባልደረባ የሆነው የ36 ዓመቱ ኒኮላስ ያንግ ግምታቸው $250 የሚሆን 22 የስጦታ ካርዶችን ለአንድ የኤፍቢአይ ነጭ ለባሽ ሲሰጥ ነው እጅ ከፍንጅ የተያዘው። ኤፍቢአይ ማለት የፌዴራሉ ምርመራ ቢሮ እንደገለጠው የፖሊስ መኮንኑ ያንግ አይሲስ አባሎችን ለመመልመል የሚጠቀምበትን መመልመያ አካውንት የሞባይል ግንኙነቱ ላይ ይዟል። ኤፍቢአይ ይህንኑ የፖሊስ መኮንን እንደ አውሮፓውያን አቆጣጠር በ2010 ጀምሮ ሲከታተለው ነበር። ያንግ ዛሬውኑ ቨርጂኒያ ውስጥ በሚገኝ ፍርድ ቤት ይቀርባል ተብሏል።
ኖርዌይ የአይሲስ አባሎች የሆኑ 2 ዜጎቿን በእስራት ቀጣች። ታሳሪዎቹ የቡድኑ አባላት የሆኑትና ኖርዌይም ይህን እርምጃ የወሰደችው ራሱን እስላማዊ መንግስት የሚለው የሆነ ወጠኛ ቡድን በተለይ ኢራቅና ሶሪያ ውስጥ ራሱን በንጉስነት ወይም በበላይነት ካደረገበት ከሾመበት እንደ አውሮፓ አቆጣጠር ከነሐሴ 2014 ዓ.ም ወዲህ ነው። እናም ኦስሎ ውስጥ ያስቻለው ፍርድ ቤት ዛሬ ረቡዕ ባሳለፈው ውሳኔ የፓኪስታን ተወላጅ የሆነውና የኖርዌይ ዜግነት ያገኘው የ46 ዓመቱ ሐሰን አህመድ የ6 ዓመት፣ የሩሲያ ቼችን ተወላጅ የሆነው የ23 ዓመቱ አዳም ኢድሪሶቪች ማጎማዶሞቭ የ7 ዓመት እስራት ተፈርዶባቸዋል። ፍርድ ቤቱ በውሳኔው ላይ 2 ሰዎች ለአይሲስ የገንዘብና የማቴሪያል ድጋፍ ለማድረግ ቆርጠው መነሳታቸውንም አመልክቷል።
በምስራቃዊ አፍጋኒስታን ናንጋራ ክፍለ ሀገር ውስጥ ያለውን የአይሲስ ቡድኖች ዋና ምሽግ በቁጥጥር ስር ማዋላቸውን የአፍጋኒስታን የደህንነት ኃይሎች አስታወቁ። ይህንን የአይሲስ አማጽያን ዌልዋያት ኤልኮራሳን እያሉ የሚጠሩትን በኮራሳን ክፍለ ሀገር ውስጥ የሚገኝ ምሽጋቸውን ሀስካ ሜና ወረዳ ውስጥ ለስልጠና ይጠቀሙበት እንደነበረን የተገለጠው የአፍጋኒስታን የጦር ኃይል ምንጮች እንደሚሉት ሀስካ ሜና ወረዳ ውስጥ የሚገኘው ምሽግ በአሁኑ ወቅት ከአይሲስ ታጣቂዎች ፍጹም ነጻ ሆኗል። የአካባቢው ነዋሪዎች ለቪኦኤ እንደገለጡት የአፍጋኒስታን ኃይሎች ሌሎች በርካታ የነውጠኛውን ይዞታዎችም በቁጥጥር ስር አውለዋል።
በመጨረሻም የዘንድሮ ኦሊምፒክ ችቦ በጀልባ ተጭኖ ሪዮ ዲ ጄኔሮ ብራዚል ገባ። የሪዮ ኦሊምፒክ ጨዋታዎች የፊታችን አርብ በኦፊሴል እንደሚከፈቱ ይታወቃል። ችቦው ካረፈባት ኒትሪዮ ከተማ በሁለት እውቅ አትሌቶች ታጅቦ ወደ ታሪካዊው የሪዮ ባህር ኃይል ጦር አምባ ከተጓዘ በኋላ አትሌቶቹ ለከንቲባው ኤድዋርዶ ፖዋስ አስረክበውታል። በባህሉ መሰረት ችቦው ሪዮ ውስጥ ለሶስት ቀናት በልዩ ልዩ የከተሞች ታሪካዊ ስፍራዎች ከተዘዋወረ በኋላ ነው የ2016 ዓ.ም የኦሎምፒክ ጨዋታዎች በሚካሄድበት በማራካና ስቴዲየም አርብ ዕለት የሚደርሰው። ዜናው አበቃ። በነገራችን ላይ ከዚህ ጋር የተያዘ የመጽሔት ርዕስም አለን በኋላ። መልካም ምሽት።
አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 27 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። ለምሽቱ ወደ አሰናዳናቸው ዘገባዎች ከማለፋችን በፊት ሁለተኛው አጋማሽ ከያዛቸው ቅንብሮች
በዛሬው ቀን እዚህ ተገኝታችሁ እኔን ለማመስገን እዚህ ለተሰባሰባችሁት ሁሉ ከፍ ያለ ምስጋና አቀርባለሁ።
የማን ድምጽ ነው? ዱብ 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 በሉ ዱብ ዱብ በሉ።
ግርማ ቸሩን ባለፈው የሰሜን አሜሪካ ስፖርት በዓል ወቅት እዛ ቶሮንቶ ውስጥ አክብረውት ነበር ኢትዮጵያውያንና በዛ ላይ ተገኝች ያገኘሁት ድምጽ ነው። ሌሎችም አዘጋጆችም ይቀርባሉ በዛሬው ኢትዮጵያን በአሜሪካ ፕሮግራም ላይ
እንድታደምጡ እንጋብዛለን። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በዩናይትድ ስቴት ህዝብና ፕሬዚደንት ግብዣ ላለፉት 6 ሳምንት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩት ወጣቶች ዛሬ አሁን ከጥቂት ደቂቃዎች በኋላ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማን ይገናኛሉ። ዝግጅቱን ባልደረባችን ሄኖክ ሰማግዜር በስፍራ ሆኖ እየተከታተለ ነው። ሄኖክ እንደምን አመሸ?
እንደምን ዋልሽ ቆንጂት? እንግዲህ ወደ 1000 የሚጠጉ ከተለያዩ የአፍሪካ ሀገሮች የመጡ ወጣት መሪዎች በዚህ በማንዴላ ዋሽንግተን መርሃ ግብር ላለፉት 6 ሳምንታት በተለያዩ የዩናይትድ ስቴትስ የትምህርት ተቋማት ልምድ ሲቀስሙ እርስ በርስ ደግሞ ልምዳቸውን ሲጋሩና እርስ በርስ ሲማማሩ የቆዩበትን መርሃ ግብር የሚያጠናቀቁት ዛሬ ነው። በዛሬው ዕለት ከአንድ ሰዓት ባልሞላ ጊዜ ውስጥ ፕሬዚዳንት ባራክ ኦባማን ያገኛሉ። እንግዲህ ከኢትዮጵያ የመጡት ወደ 51 የሚሆኑ ወጣቶች ናቸው። በተለያዩ በንግድና በስራ ፈጠራ፣ በመንግስት እና ህዝብ አስተዳደር እንደዚሁም በአካባቢ ጥበቃና በተለያዩ ዘርፎች በሲቪክ ሊደርሺፕ ማለትም የማህበረሰብ ተቋማት መሪነት ባላቸው ችሎታና በሚሰሯቸው ስራዎች ተመርጠው የመጡ ወጣቶች ናቸው። እንግዲህ ዛሬ ፕሬዚዳንት ባራክ ኦባማ ጋር ውይይት ያደርጋሉ። ዩናይትድ ስቴትስ ከአፍሪካ ጋር በየግላቸው ደግሞ ከየሀገሮቻቸው ጋር የሚኖራትን ግንኙነት አስመልክቶ ጥያቄ ያነሳሉ። ስለ መሪነትና ወደፊት ደግሞ በማህበረሰባቸው እንዴት አይነት ለውጥ ማምጣት እንደሚችሉ ከፕሬዚዳንት ባራክ ኦባማ ጋር በግልጽ ውይይት የሚያደርጉበት ነው የሚጠበቀው። እንግዲህ ቆንጅት፣
ወጣቶቹ እንዳልከው ሄኖክ በጥቂት ጊዜ ውስጥ ከፕሬዚዳንት ባራክ ኦባማ ጋር በአካል ይገናኛሉ። ይሄ በጣም ትልቅ እድል እንደመሆኑ ምን ምን ጥያቄዎች ሊያነሱ እንደሚያስቡ
አነጋግሬያቸው ነበረ። ቆንጅት፣ እንግዲህ በእነሱ በሀገራቸው አጠቃላይ ደግሞ አህጉራዊ የሆኑ ጥያቄዎችን በተናጠል እነሱ በሚሰሩባቸው ዘርፎች ደግሞ ያሉ የፖሊሲና የዓለም አቀፍ እገዛና ትብብር ሁኔታዎችን አስመልክቶ ነው ጥያቄ ሊጠይቁ ያሰቡት። እኔ ከምነግርሽ እነሱ ለምን ለአድማጮቻችን አይገልጹ?
ጥሩ።
በመጀመሪያ በጣም ደስ ብሎኛል እዛም በመገኘት የራሱ። ዋናው ግን አይምሮ ውስጥ ያለው ጥያቄና ማወቅ የምፈልገው ብችል ከሳቸው ምንድን ነው አሁን እንግዲህ የስልጣን ዘመናቸው በፕሬዚደንትነት እያለቀ ነው እና በሴቶች ባለቤታቸው ሚሼል ኦባማ ይሰራሉ በሴቶች ልጆች ትምህርት ላይ እና ይሄንን ጉዳይ በጠቅላላ ለመደገፍ ምን አይነት አቋም ይወስዳሉ? ከዚህ በኋላ ካለቀ በኋላ በተለይ ብዙ ተጽዕኖ ፈጣሪ ሰው እንደመሆናቸው ምን አይነት ስራ ለመስራት ያስባሉ በሴቶች ጉዳይ ላይ የሚለውን ነገር መጠየቅ ይፈልጋሉ። ምክንያቱም በዓለም ላይ ያው የተለያዩ አይነት ችግሮች አሉ፣ የተለያዩ መፍትሄዎች አሉ። ግን አንድ መፍትሄ እንምረጥ ከተባለ 50% የዓለምን ክፍል ይዞ ወደፊት እንደመንቀሳቀስ ጥሩ መፍትሄ ያለ አይመስለኝም። ስለዚህ በዛ ላይ ምን ሊሰሩ ያስባሉ የሚለውን ነገር ማወቅ ብችል በጣም ደስ ይለኛል።
ኢትዮጵያውያን ሴቶች እና ወንዶች ደግሞ ያበሻ ልብሳቸውን ለብሰው ሁሉም የአፍሪካ ባህል ነው እዚህ እየታየ ያለው። በጣም ደስ ብሏቸዋል። ለመግባት በር ላይ ተሰልፈው ነው ያሉት። ከዚህ መሀል እንደው ጥቂት ድምፅ ላሰማችሁ። ሰውነት እዚህ አጠገብ ያለ ሰውነት ፕሬዚደንቱን ልታገኝ ነው?
አዎ፣ በእውነቱ ከሆነ በጣም ደስ ብሎኛል። አሁን ፕሬዚዳንቱን ለማግኘት ሰልፍ ይዘን ያለ ነው። በጣም ደስ ብሎኛል። ሰላም ባራክ ኦባማ፣ ያው ሀገራችን መጥተህ እንደጎበኘህን ያው እኔም እንግዲህ መጥቼ ሀገራችሁ ላይ የጎበኘኋችሁ ነው። በጣም ደስ ብሎኛል። አመሰግናለን ሰውነት።
ሄኖክ፣ ባለፉት አመታት ከኢትዮጵያ ከመጡት ቁጥር የአሁኑ 51 ነው ያልከው፣ እስካሁን ከመጡት የበለጠ ነው አይደለም?
ልክ ነው ቆንጂት፣ ቁጥሩ በጣም ነው ያደገው። የዛሬ ሁለት አመት የነበረውን ብንመለከት 12 ተሳታፊዎች ነበሩ። አሁን 51 ተሳታፊዎች ናቸው። ይሄም ቁጥሩ ያደገበት ምክንያት የዛሬ 2 አመት ፕሬዚዳንት ባራክ ኦባማ ቁጥሩን ወደ 1000 በማሳደግ የማንዴላ ዋሽንግተን መርሃ ግብር ብለው በስፋት እንደሚቀጥሉበት ካስታወቁ በኋላ ነው ይሄንንም ፕሬዚዳንቱ ያደረጉት። ውጤታቸው እየታየ በጣም የተለየ ውጤት ያስመዘገቡ በሚመለሱ ጊዜ በማህበረሰባቸው ውስጥ ለውጥ ያመጡ ስለታዩ ነው እነዚህ ወጣት መሪዎች። ስለዚህ ከነዚህ ከአንድ ሺህ የሚጠጉ አፍሪካውያን ከ51 ኢትዮጵያውያን ብዙ ይጠበቃል። ቆንጂት፣ እነሱ ደግሞ ምን ሊሰሩ እንዳሰቡ ወደ ኢትዮጵያ ተመልሰው ሰፋ ያለ ውይይት ያደረግንበት አለ። እሱን ደግሞ በሁለተኛው አጋማሽ እናስደምጣለን።
መልካም፣ እናመሰግናለን ሄኖክ።
እናመሰግናለን ቆንጂት።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁት ያላችሁት። የተከበራችሁ አድማጮቻችን፣ የዕለቱን አብይ ርዕስ ነበረ ሄኖክ ይዞ የቀረበው። ወደ ትንታኔው መጽሔት እናልፋለን።
በተለያዩ ማኅበራዊ ሚዲያዎችና በአንዳንድ ብዙሃን መገናኛ በመጪው ቅዳሜ በመላ ኦሮሚያ ሰላማዊ ሰልፍ እንደሚካሄድ መግለጫ እየወጣ ነው። ኦሮሞ ፕሮቴስት በሚል ጥሪ በተላለፈ በዚህ መግለጫ ላይ በሕጉ መሠረት ሰላማዊ ሰልፍ ለማካሄድ የሚያስፈልገው መንግሥትን ማሳወቅ ብቻ በቂ በመሆኑ መግለጫው እንደማስታወቁ ወይም እንደማስታወቁ እንደሚረዳው ለኦሮሚያና ለፌዴራል መንግሥት መስራች ቢሮ ግልጽ ወይም ገቢ ማድረጋቸውን ዘርዝረዋል። ባልደረባችን ጽዮን ግርማ የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና ጋራ የዚህ ሰልፍ ጥሪ ምንድን ነው? ጠሪውስ ማን ነው? ስትል ጠይቃለች።
እኔ እንደሚመስለኝ የኦሮሞ አክቲቪስቶች የጠሩት ይመስለኛል። እኔም እንዳንቸው በዛ ነው ማወቅ የቻልኩኝ። ዞሮ ዞሮ እንግዲህ በህዝብ ባገኘው ሚዲያ እየተጠቀመ ይጠራራል። እንደዛ ይመስለኛል። ለምሳሌ ይሄ ሁሉ ችግር ከመፈጠሩ በፊት ይመስለኛል ደጋግመን ጠየቅን እኮ በኮንግሬሳችንም ደረጃ በመድረክም ደረጃ በተደጋጋሚ በአንድ ጊዜ ብቻ አይደለም፣ በተደጋጋሚ ስብሰባዎችን፣ ሰላማዊ ሰልፎችን ጠየቅን። መንግስት ደግሞ እንግዲህ ሰላማዊ ሰልፍ ምንድን ነው ማሳወቅ ብቻ ነው የሚለው የሀገሪቱ ህግ። ያንን ማሳወቅ የሚለውን ወደ ፍቃድ ለውጦታል መንግስት ራሱ በአሰራር። እምቢ ነው የተባል ነው እውቅና አንሰጥም ነው እንግዲህ። በህጋዊ ፓርቲ ሆነን በጉልበት እኛ ለመውጣት አልፈለግንም እንጂ መንግስት በተደጋጋሚ ጠይቄ በተደጋጋሚ በሀገሪቱ ህግ የሌለ ህገ መንግስቱንም በጣሴ መንገድ ማድረግ አትችሉም ብሎ በተደጋጋሚ ነው የከለከለን።
ለዚህ ሰልፍ ምክንያት የሆኑ ይሄን ሰልፍ ለመጥራት ምክንያት የሆኑ ዋና ዋና ምክንያት የሚባሉ ነገሮች ምንድን ናቸው?
ዋናው ቅዳሜ ሰልፍ በኦሮሞ ህዝብ ላይ የሚደረገው ይሄ የማስፈራራቱ፣ የማንገላታቱ፣ የማሰሩ፣ የመግደሉ እርምጃ እንዲቆም ነው ከሁሉም በላይ እየተጠየቀ ያለው።
እንግዲህ ዶክተር መራራ በኦሮሚያ ክልል ያለውን ሁኔታ ከሚወጡት ሪፖርቶች ስንመለከት የኢትዮጵያ ሰብአዊ መብት ኮሚሽን ከ170 ሰው በላይ መገደሉን፣ ዓለም አቀፉ የሰብአዊ መብቶች ድርጅት ሂውማን ራይትስ ዎች ደግሞ 400 ሰው ህይወት መጥፋቱን የአምስት ወር ሪፖርቱን ይፋ ባደረገበት ጊዜ ገልጿል። እንዲሁም በትናንትናው ዕለት የፓርቲያችሁ ምክትል ሊቀመንበር አነጋግረን ባለፉት 9 ወራት ይህ ቁጥር መጨመሩንና 600 አካባቢ መድረሱን ገልጸውልናል። እና እነዚህ ሪፖርቶች የሚያሳዩት የሂውማን ራይትስ ዎች ሪፖርትም ሰዎች ሰልፍ በመውጣታቸው ምክንያት እና ዞሮ ዞሮ ህይወት መጥፋቱን ነው። ስለዚህ በዚህ ሰልፍ የሰው ህይወት የማይጠፋበት ምን ያህል ሰላማዊ ነው ተብሎ ይታሰባል?
ብዙ ጊዜ እኔ እስከማውቀው ድረስ ወደ ሀይል እርምጃ የሚገባው መንግስት ነው። ህዝቡንም ወደዛ የሚገፋፋው መንግስት ነው። ስለዚህ መንግስት ሁልጊዜ ጥይት መልስ ነው ለህዝብ ጥያቄ የሚለውን ፖሊሲውን እንዲለውጥ በዚህ አጋጣሚ ለመጠየቅ ይፈልጋለሁ። መምከር የሚፈልገው በሰላማዊ መንገድ ህዝብ መብቱን እንዲጠይቅ እና የሚችለውን ያክል ሰላማዊ ለማድረግ ጥረት እንዲያደርግ በሰላም ህዝብ በሰላም ወጥቶ በሰላም እንዲገባ ህዝቡን ይመክራለሁ። እንዳውም እኔ ጥሪ እያደረግኩ ያለው እንደ ጎንደሩ ሰው ጠመንጃም ይዞ ወጥቶ በሰላም ነው የገባው። ይሄ መለመድ አለበት። ሌሎች ቦታዎችም የኢትዮጵያ መንግስትም ለህዝብ ሰላም እንዲሰጥ በሰላማዊ መንገድ መብት ለሚጠይቅ ህዝብ ችግሩን እነሱ ማምነዋል። መልካም አስተዳደር ለምሳሌ ኦሮሚያ እንደሌለ እነሱ ማምነዋል። ህዝቡንም ይቅርታ ጠይቀዋል። ድሮ በለመድንበት መንገድ ብቻ እንገዛለን ብሎ ይህንን ማድረግ ተገቢ አይደለም። ስለዚህ ለኢትዮጵያ መንግስትም ህዝቡ በሰላም ወጥቶ በሰላም እንዲገባ በሰላም መብቱ እንዲጠይቅ ሁኔታውን እንዲያመቻች ደጋግሜ ጥሪ አደርጋለሁ። ዞሮ ዞሮ ግን ህዝቡም በሰላም ወጥቶ በሰላም ለመግባት የራሱን አስተዋጽኦ እንዲያደርግ ከሌሎች ጠብጫሪነት ህዝቡም እንዲጠነቀቅ ፍጹም ሰላማዊ በሆነ መንገድ ጥያቄውን ለመጠየቅ እንዲሞክር በዚህ አጋጣሚ ህዝቡንም ይመክራለሁ ማለት ነው።
ብራዚል ውስጥ የሚካሄደው የዘንድሮ ሪዮ ኦሊምፒክ 2016 የሚሳተፉ ኢትዮጵያውያን በልምምድ ላይ ናቸው። በዚህ ውድድር ከሚሳተፉት ኢትዮጵያውያን አትሌቶች መካከል የሶስት ጊዜ የኦሊምፒክ ሻምፒዮኗ አትሌት ጥሩነሽ ዲባባና ባለም አቀፍ አትሌቶች ፌዴሬሽን የቤት ውስጥ ውድድር ሻምፒዮና አትሌት ገለቴ ቡርቃ ይገኙበታል። የሮይተርስ የዜና አውታር አትሌቶቹን አነጋግሮ ያጠናቀረውን ዘገባ ጽዮን ግርማ ታቀርባለች።
የዘንድሮ ኦሎምፒክ ችቦ በጀልባ ተጭኖ ሪዮ ዲ ጄኔሮ ገብቷል ተብሏል። የሪዮ ኦሎምፒክ የፊታችን አርብ በይፋ እንደሚከፈት ይታወቃል። ችቦ ካረፈባት የኒትሮ ከተማ በሁለት ዕውቅ አትሌቶች ታጅቦ ታሪካዊው የሪዮ ባህር ኃይል ጦር አምባ ከተጓዘ በኋላ አትሌቶቹም ለከንቲባው ኤድዋርዶ ፔዝ አስረክበዋል። በባህሉ መሰረት ችቦ ሪዮ ውስጥ ለሶስት ቀናት በልዩ ልዩ የከተማዋ ታሪካዊ ስፍራዎች ከተዘዋወረ በኋላ የ2016 ዓ.ም ኦሎምፒክ ጨዋታዎች በሚካሄድበት በማራካና ስታዲየም አርብ ዕለት ይደርሳል። የሮይተርስ ዘገባ እንዳደረሰንም ኢትዮጵያውያን አትሌቶች ውድድሩን ለማድረግ ልምምዳቸውን በማጠናቀቅ ላይ ናቸው። የሶስት ጊዜ የኦሎምፒክ ሻምፒዮኗ አትሌት ጥሩነሽ ዲባባ ስለ ውድድሩ ትናገራለች።
ልምምዳችንን በጥሩ ሁኔታ እያካሄድን ነው። የሚያስፈልገንን ልምምድ ሁሉ ጨርሰናል። ውድድሩ የሚጀመርበት ጊዜ በመቅረቡም ዝግጅታችንን እያጠናቀቅን እንገኛለን።
የቡድኑ አሰልጣኝ ሁሴን ሽቦ በበኩላቸው የአትሌቶቹ ስልጠናና ዝግጅት እየተጠናቀቀ መሆኑን ይገልጻሉ።
ላለፉት 8 ወራት ልምምድ ስናካሄድ ቆይተናል። አትሌቶቻችንን ለሪዮ ኦሎምፒክ የጊዜ ማሟያ የሚያስፈልጋቸውን ድጋፍ በሙሉ በመስጠት ላይ እንገኛለን። በዚህም መሰረት ከአንደኛ እስከ አራተኛ ደረጃ ውጤት ያገኙትን አትሌቶች መርጠን ዝግጅቶቻችንን በማጠናቀቅ ላይ ነን።
በሪዮ ኦሎምፒክ ለመወዳደር ከተመረጡት አትሌቶች አንዷ የሆነችው ገለቴ ቡርቃ በበኩሏ ጤናዋ ተስተካክሎ ለውድድሩ ዝግጁ መሆኗን ትናገራለች።
ፈያንኮ ዋቀወጅን ጉቱፍ ጉቱት ፈያኮን ቀባ ቁቢንኮስ ቁቢ ብረ ደርቤ ጫላ ባዬ ጭማዳ ሀተው መሌ
ፈጣሪ የተመሰገነ ይሁን። ባለፈው ዓመት ከነበርኩበት አሁን በተሻለ ጤንነት ላይ ይገኛለሁ። ለኦሎምፒኩም ዝግጁ ነኝ ብዬ አስባለሁ። በርግጥ ተወዳዳሪዎቼ ዝግጁነታቸው ከፍተኛ እንደሆነ ባውቅም የበለጠ ውጤት በማስመዝገብ የኔንና የሀገሬን ስም ማስጠራት ፈልጋለሁ።
በዓለምና በኦሎምፒክ የ10000 ሜትር ውድድር ሻምፒዮን ጥሩነሽ ዲባባም አስተያየቷን ሰጥታለች።
ለውድድር የቀረቡ አትሌቶች የአበረታችን ክብል መውሰድ አለመውሰዳቸውን ለማጣራት በተጠናከረ መልኩ ምርመራ መካሄድ ያለበት ይመስለኛል። አበረታች መድኃኒት በደማቸው የተገኘባቸው የስፖርት ተወዳዳሪዎችም ተገቢው ቅጣት ሊወሰንባቸው ይገባል።
ኢትዮጵያ በረጅም ርቀት የሩጫ ውድድር ላይ ጥሩ ውጤት በሚያስመዘግቡ አትሌቶቿ እንደምትታወቅ የገለጸው የሮይተርስ ሪፖርት በዘንድሮ የኦሎምፒክ ውድድር ኬንያ የሀገሯን ውጤታማ አትሌቶች ማሰለፏን ገልጿል።
ወደ ቀጣዩ የትንታኔ ርዕስ እናልፋለን። በብዙ ሺህ ዜጎቿ ቀያቸውን በመሸሽ ወደ ጎረቤት አገሮች እየጎረፉ ያሉባትና ሌሎች አያሌ ሺዎች የአገር ውስጥ ተፈናቃይ ሆነው ለእንግልት የተደረጉባት ደቡብ ሱዳን ለመጠነ ሰፊ የሰብአዊ ቀውስ ተጋልጣለች። ሪቻርድ ግሪን ከዋሽንግተን ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ዩኤንኤችሲአር ይፋ እንዳደረገው ሶስት ሳምንታት በፊት በመንግስቱ ኃይሎችና በአማጽያኑ አንጋቾች መካከል በመዲናይቱ ጁባ የተቀሰቀሰውን ቀውስ በመሸሽ ቀያቸውን ጥለው ወደ ኡጋንዳ የሚጎርፉት ደቡብ ሱዳናውያን ቁጥር በእጥፍ ጨምሮ ከ52,000 በላይ ደርሷል። ኡጋንዳ የደረሱት ደቡብ ሱዳናውያን በአንጻሩ እንደገለጡት የተለያዩ ታጣቂዎች፣ የመንግስቱ ደጋፊዎች በአንድ ወገን፣ የአማጽያኑ ኃይሎች በሌላው፣ እንዲሁም ከብጥብጡ ለማትረፍ የተሰለፉ ሌሎች ተፈናቃዩ ከአገር እንዳይወጣ መንገድ ዘግተው ሲያውኩት ሰንብተዋል።
Refugees have also reported that armed groups operating across different parts of South Sudan are looting villages.
ስደተኞቹ በተጨማሪም በተለያዩ የሀገሪቱ አካባቢዎች የሚንቀሳቀሱ የተለያዩ ታጣቂዎች መንደሮችን ሲዘርፉ፣ ታዳጊ ወጣቶችን ለተዋጊነት በኃይል ሲመለምሉና ሲቪሎችን ሲገድሉ ይታያሉ።
መሊሳ ፍሌሚንግ የተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት UNHCR ዋና ቃል አቀባይ ናቸው። የሀገር ውስጥ ተፈናቃዩ የጤናና አጠቃላይ አያያዝም የከፋ መሆኑ ይነገራል። ቁጥሩ ከ1.6 ሚሊዮን በላይ የሚሆን ህዝብ በሀገር ውስጥ መፈናቀሉንና ቁጥሩ ከ4.8 ሚሊዮን በላይ የሚደርስ ህዝብ ደግሞ ለከፍተኛ የምግብ እጥረት መጋለጡን የተባበሩት መንግስታት ድርጅት ዘገባ አመልክቷል። በደቡብ ሱዳን ሶስት ዋና ዋና የህልፈት መንስኤዎች መኖራቸውን ይፋ ያደረገው የዓለም ጤና ድርጅት ከጤና አጠባበቅና ቁጥጥር ስራዎች አንጻር ሲታይም የወባ ወረርሽኝ ቀዳሚው ሲሆን፣ የመተንፈሻ አካላት ህመም ሁለተኛ፣ ኮሌራ ሶስተኛው ገዳይ ህመሞች መሆናቸውን አመልክቷል። ከፍተኛ የምግብ እጥረትም መዘገቡን ገልጦ የከፋው ቁጥራቸው እጅግ የበዛ ህጻናት ለአደገኛ የምግብ እጥረት መጋለጣቸው መሆኑን ዘርዝሯል። እናም ሁኔታው ተባብሶ በቀውስ ላይ እንደሚገኝ አመልክቷል። በሌላ በኩል ቁጥራቸው 1000 የሚደርስ ደቡብ ሱዳናውያን ወደ ጎረቤት ኬንያ ፈልሰዋል። በአጠቃላይም ወደዚያች ሀገር የተሰደደውን ህዝብ ቁጥር 7000 ሲያደርሱት እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2013 አንስቶ ቀዬውን ጥሎ ለመሰደድ የተገደደው ደቡብ ሱዳናዊ ቁጥርም በጠቅላላው 900000 ደርሷል። እያሻቀበ ያለው ብጥብጥና ግጭት በፕሬዝዳንት ሳልቫኪርና በተቃዋሚው መሪ ሪክ ማቻየር መካከል ተደርሶ የነበረውን ቀድሞውንም በቋፍ የነበረ የተኩስ አቁም ስምምነት ከመፍረስ አፋፍ ላይ አድርሶታል።
ክቡራትና ክቡራን አድማጮች፣ የዜናና የመጽሔት ክፍለ ጊዜ ዘገባዎች ዝግጅታችንን አጠናቀናል። ፕሮዲውሰሩ ንጉሱ ታምሬ ምን ነው አድማጮችሽን ረፍት ብሰጪ እያለኝ ነው። ሙዚቃ ሊጋብዝ አሰናድቷል። ታደለ በቀለን ይዞልናል።
ታደለ በቀለ ማለት Thank you. ለሙዚቃ ለምን ደሳክሽ ገብቶኛል?
ምንም በጣም በመደሰት ነው። ንጉሱ በጣም እናመሰግናለን።
ታደለ በቀለን ይወደዋል ንጉሱ።
አዎ በተደጋጋሚም እድል ባገኘ ቁጥር
ነው ደሞ ደጃችሁ ቤት
አጥቷል። አዎ ተናገረ። ግሩም ዜማ ነው በርግጥ።
እናመሰግናለን ንጉሱ።
አሁን ወደ ኢትዮጵያውያን በአሜሪካ መሄድ ስላለብን ልናቋርጥ ነው። አብራችሁን ቆዩ። ኢትዮጵያውያን በአሜሪካ እጅ ከምን አዲሱ
ቅድም ቆንጅት ለቅምሻው ላይ እንዳሰማ ነው ግርማቸሩ ሲናገር ሰምተናል። ዱብ ዱብ ለሻላን
አዎ ዱብ ዱብ።
ባለፈው ቶሮንቶ በተካሄደው ሰሜን አሜሪካ ኢትዮጵያውያን ስፖርት በዓል ላይ ግርማቸሩን የሚያከብር ምሽት እዛ ያሉ ኢትዮጵያውያን ተሰባስበው አዘጋጅተው ነበር እና ያን ምሽት በተመለከተ ነው የምሰራው። ስለ ግርማቸሩ ከባለቤቱ ጋር የተለየ ኢንተርቪው በሌላ ጊዜ ኖረኛል። ግን አሁን ምሽቱን እንዴት አዘጋጃችሁት፣ ምን አሳሰባችሁ ከሚለው አንጻር ያዘጋጁትን ሰፋ አድርጌ አነጋግሬያለሁ። ይሁንና ምሽቱ ሲጀመር ምን መልክ እንደነበረው የመድረክ መሪው እንደው ባጭሩ የተናገራትን ላስቀድም።
እሺ
በዚህ ቀን እስከ መጨረሻው ድረስ እያከበርን እያወደስን እያመሰገንን እናመሻለን። እንኳን ደህና መጣ አመት ነው።
ይሄ እንግዲህ መግቢያው ላይ ነው። እቺ ሙዚቃዋ ግን ብዙ ጊዜ ተማሪዎች ሲመረቁ ሰው ምሽት የምትሰማነች እና
እቺ ቀን ነው የሚል ምትለው ይመስለኛል።
አላቃትም ግን ደስ ትላለች።
የደስታ ሙዚቃ ነው። ጥሩ እንበጣ።
አሁን እንግዲህ ወደ ዋናው ውይይት ልንገባ ነው። ዋናው ስል ምናልባት ግርማቸሩን ማቀርብ እንዳይመስልብኝ፣
እኔም መስሎኝ ነበር። እርግጥ
ጥሩ ነው፣
ጠብቃለሁ።
አይቀርም ከነ ባለቤቱ ነው እሱን ማቀርበው። አሁን ግን ስለ ምሽቱ ነው እና አዘጋጆቹን ለምን አዘጋጃችሁ? ምን አሳሰባችሁ? ይሄን ለማዘጋጀት ምን ምን አደረጋችሁ ብዬ ዋናውን ያስተባበረውን ሰው ጠይቄያለሁ። ራሳቸውን አስተዋውቀው ይጀምራሉ።
አመሰግናለሁ አቶ አዲሱ እድሉን ስለሰጠኝ። ይሁን በላይ ይባላለሁ። የቶሮንቶ ከተማ ነዋሪ ነኝ። ይህን የአቶ ግርማቸሩን የክብር ምሽት ካዘጋጁት መካከል አንደኛው ነኝ እና በተሳካ ሁኔታ በመጠናቀቁ እጅግ በስራችን ኩራት ይሰማናል።
ይህን ያደረጋችሁት እነማን ናችሁ? ስብስብ ማህበር ነው? የቶሮንቶ ኮሚኒቲ ሴንተር ምንድን ነው? እዚህ ወይ ቤተ ክርስቲያን ነው ወይስ ግለሰቦች ናችሁ? ለው ትንሽ ገለጽ ቢያደርግልኝ።
አዎ እንዲሁ በቅርብ የምንገናኝ ጓደኛሞች ተሰባሰብንና በከተማችን ተደርጎ የማያውቅ ነገር እስኪ አቶ ግርማ እንግዲህ በከተማችን ትልቁ አድባር የሚባል ሰው ነው እና ይህ ሰው ወደ 86 ዓመት እየተጠጋው ነው። ለምን ይህን ሰው አንድ ክብር ምሽት አዘጋጅተን ልናመሰግነው አይገባ በሚል ተነጋገርን። በዚያ መልክ ነው የተቋቋመ ኮሚቴ ስራውን ሲሰራ ቆይቶ ዛሬ ስራውን ፍሬ ሊያየ ቻለው።
ለምን አሁን ጀመራችሁ? ከዚህ ቀደም ሊታወስ ሊከበር የሚገባ ሰው አላጋጠማችሁም ወይንስ? መልካም ነው። በነገረው ላይ በጣም የሚደነቅ ነው። ሰውን በህይወት እያለ ማክበር ተገቢና ትምህርታዊ ነው። በዚህ ከተማ ደግሞ የመጀመሪያ ነው ተብሏል። እንደተባለው ግሩም ነው። ግን ለምን አሁን
ይህን እንደ መልካም ጅማሮ እንወስደዋለን እና ለወደፊቱ ምናልባት በቶሮንቶ አካባቢ የምንኖር ኮሚኒቲ አባላት በሰፊው መሰል ዝግጅቶችን አዘጋጅተን መስራት ያለብን እንደሆነ ነው የተገነዘብኩት። በርካታ ሰዎች በተለያየ ሙያ መስክ አገሪቷን ያገለገሉ እንዳሉ እናውቃለን። እነዚህ ሰዎች ወደ መድረክ አምጥተን እናመሰግናለን ለደረጋችሁት የአገር ግንባታ ስራ ብለን በመስኩ የነበራቸውን አስተዋጽኦ የግድ ሪኮግናይዝ አድርገን ማለፍ ይኖርብናል እና ለወደፊቱ ቀጣይ ስራ ምንሰራ ይመስለኛል።
ግርማቸሩ ሊሸለም ወይም ደግሞ እውቅና ሊሰጠው ሊከበር ይገባል ያላችሁት ለምንድን ነው?
ግርማቸሩን እንግዲህ ሁላችንም በ60ዎቹ በ70ዎቹ ውስጥ እንደምናስታውሰው ቀድሞ የአካል ብቃት እንቅስቃሴን ለህዝቡ ያስተምር የነበረ ነው። ባለው የሬዲዮና ቴሌቪዥን የሰዓት ጊዜ እናስታውሳለን እና ያኔ በመልካም ቁመናና ቅርጽ ሌላው ወጣት የሱን ፈለግ ተከትሎ ካልባሌ ሱስ ርቆ በስፖርት እንዲያዘወትር ከፍተኛ አስተዋጽኦ ያደረገ ግለሰብ ነው ብለን ነው የምናምነው። በዚህ በቶሮንቶም ከተማ ውስጥ እየኖረ ያለ በኮሚኒቲ ውስጥ ከፍተኛ አስተዋጽኦ የሚያደርግባቸው ማህበራዊ ጉዳዮች አሉ። በድር ማደራጀት፣ ሲኒየሮችን አሰባስቦ እርዳታ የሚያገኙበትን መንገድ የመፈላለግ ሁሉ ተግባራትን ይፈጽማል። ስለዚህ ይህ ሰው መመስገን እና መከበር ያለበት ይመስለኛል እና በዚያ ምክንያት ነው እንግዲህ ሁላችንም ስራ ስንሰራ የቆየ ነው። ለዚህም
በመጨረሻ እንደው በቂ ቅስቀሳ አድርጋችኋል? ግርማቸሩን ማቅ የለም ግን አሁን አዳራሹን ሳይ እንደ ተጠበቀው ያህል ሰው የመጣ አይመስለኝም። ደግሞ በዚህ በሰሜን አሜሪካ የስፖርት ፌዴሬሽን በዓል ሰሞን ስለሆነ ብዙ ኢትዮጵያኖች እዚህ ከተማ አሉና ይመጣሉ ብዬ አስቤ ነበረ። ቅስቀሳ በቂ አድርጋችኋል?
አስፈላጊውን ቅስቀሳ አድርገናል። በእርግጥ ግን ሰሜን አሜሪካ የስፖርት ፌዴሬሽን የሚያካሄደው ስፖርት ዝግጅት በተለያየ መልክ ከየአካባቢው የመጡ እንግዶችን በማስተናገድ ላይ ናቸው። የቶሮንቶ ከተማ የኮሚኒቲ አባላት እና ሰመር እንደመሆኑ በጋ እንደመሆኑ መጠን በአሁኑ ሰዓት ሁሉም ከከተማ ውጭ ሁሉም ባይሆን አብዛኛው ከከተማ ውጭ ነው ያለው ማለት ይቻላል። ስለዚህ ባለን ቅስቀሳ የመጣው ሰው ጥቂት አይደለም። ሪሊ አስተማማኝ ነው ብዬ ነው ቁጥሩን የምገምተው።
እና ጥሩ ጊዜ አልመረጥንም ይሉኛል ነው ወይስ
ጊዜውን ቀደም ሲል የወሰን ነው ዊንተር ላይ ለማድረግ ነበረ ፌብሩዋሪ ወይም ጃንዋሪ ላይ። ግን በአጋጣሚ ደግሞ ስፖርት ፌዴሬሽኑ ቶሮንቶ እንዲያዘጋጅ መርጧል የሚለውን ኢንፎርሜሽን ስንሰማ አስተላልፍ ነው እና ምናልባት ወደ በዚህ ጊዜ ማድረጋችን ሊሆን ይችላል ቁጥሩን የቀነሰው። ሁሉም እንግዳ አስተናጋጅ ነው፣ ሁሉም ከከተማ ውጭ ነው። ግን ብዙ ቲኬቶች ሽጠናል። አላማውን የሚደግፉ መምጣት ያልቻሉ በርካቶች ናቸው። ቲኬቶች ሽጠናል፣ ብዙዎች ደግሞ ስፖንሰር አድርገውናል። ስለዚህ አስተማማኝ ነው ባይነኝ እኔ።
በጣም ጥሩ ነው፣ በርቱ። ይሄ በጣም
በቃ ነው
ማነው። እንኳን ደስ ያላችሁ።
አመሰግናለሁ አቶ አዲሱ።
ይህን ይመስላል የአዘጋጁ አስተባባሪ የሰጡኝ አስተያየት።
በጣም ትልቅ ነገር ነው ያደረጉት።
በጣም
አዲሱ
ግርማ መከበር የሚገባው ነው።
ልክ ነው። 86 በጣም የሚገርም ነው። ረጅም እድሜ ይስጥ።
ጠንካራ ነው ደግሞ እኮ አሁን ብታዩ እንደ ፍርጥም ያለ ሰው ዛሬም።
በዚህ ላይ ደግሞ አዲሱ ዛሬ ሁሉ ሰው ትሬድሚል ላይ መሯሯጥ ባልጀመረበት ጊዜ ድሮ ጀምሮ ነው የአካል ብቃትን ቀደም ሲል እንግዳህ እንደተናገሩት በዚያ ዘመን ነው ስፖርት ለጤና አስፈላጊ መሆኑን ሲያስተምር የነበረው።
ለዚህ ነው የክብር እንግዳ ሆኖ የተጋበዘው ጋዜጠኛ በስፖርት ዝግጅት አቀራረቡ አድማጭ የሚወደው ፍቅሩ ኪዳኔ እንኳን እንዲህ አረጋችሁ አበጃችሁ እግዜር ይስጥልን ብሎ አመስግኗቸዋል።
በመጀመሪያ ነገር ማመስገን የምፈልገው ይህንን ምሽት ያዘጋጁትን ሰዎች ነው። ስለ ግርማቸሩም ሆነ ስለ ምሽቱም እኛ ምንም ብንሰደድ ሀገራቸውን ያገለገሉትን ኢትዮጵያኖች ማስተዋወስ እና ማመስገን ተገቢ ነው። ግርማቸሩ አሜሪካን እና አውሮፓ እንደዚህ በጂምናስቲክ በየቦታው ሰውነት ማጠንከሪያ እና ለጤንነት የሚያስፈልገውን ዝግጅት እንዲያደርጉ ከመጀመራቸው በፊት ነው እሱ በራዲዮ እና በቴሌቪዥን የጀመረው። እያንዳንዱ ሰው አሁን ግርማቸሩ ሁሉም ያለበት በአቅሙ ያቋቋመው ስፖር አሁን እዚህ ደረጃ ላይ ሊደርስ የቻለው እና ያ ዛሬ ምሽት ላይ እንደዚህ ለሀገሩ አስተዋጽኦ ያደረገ ሰው ለማመስገን እና ባደረጋችሁት ምሽት በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አዎ፣ ፍቅሩም ረዥም ነው የተናገረው። የራሱንም የስፖርት ህይወት ተናግሯል። ፍቅሩ ግን ያው ለግርማ የሚመለከተውን ነው እንደው በጥሽ ያወጣሁት። መጨረሻ ላይ ቅድም በቅምሻ መልክ እንዳሰማ ነው ግርማም በጣም በስሜት ውስጥ ሆኖ ምስጋናዋን አቅርቧል። እንደው ባጭሩ ያመሰገነውን ተናግረን እኛም አመስግነን እንለያይ።
እሺ፣
በዛሬው ቀን እዚህ ተገኝታችሁ እኔን ጥቂት የሰራሁትን ወገናችሁን ለማመስገን እዚህ ለተሰበሰባችሁት ሁሉ ከፍ ያለ ምስጋና አቀርባለሁ። መጀመሪያ ላስተማረኝ ላሳደገኝ ለኢትዮጵያ ሕዝብ ክብር ምስጋና አቀርባለሁ። ዝግጅቱን ላዘጋጁት ለተገኛችሁት እንግዶች፣ መምጣት ሳይችሉ እንኳን ደስ አለ ያሉኝን ወገኖቼን፣ የኔን ገድል እና ታሪክ ለተናገራችሁ ሁሉ ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ ወገኖች።
መቼም ሰውን በህይወት እያለ ማመስገን ትልቅ ነገር ነው። ይሄ ትልቅ ምሳሌ ይሆናል። በእውነቱ
ትልቅ ምሳሌ ነው። የማያውቁት ግርማቸሩን የማያውቁ ወጣቶች አሉ።
እውነት ነው። ካዘጋጁት
እድል ይሰጣል።
እዛ ዛሬ ነው የማየው ጋሽ ግርማን፣ እዚህ ከተማ ነው ያየሁት፣ ድሮ አላቅም ያሉ ብዙ ወጣቶች አግኝቻለሁ። እና በጣም እንትን ነው። ለግርማቸሩ ምሽት ደግሞ ከዚህ ከዋሽንግተን አካባቢ ከመላው ዓለም የሚያውቁት የደስታ መግለጫ መልእክት ልከው በምሽቱ ታይቷል እዛ ላይ። እና መልካም ነገር ነው። ሌሎቹም ይህ ምሳሌ ቢከተሉ በእውነት እንመክራለን።
እሱም እንደተደሰተ ያው ከተናገረው መገመት ይቻላል። እንግዲህ እስከምንሰማው ድረስ እንቸኩላለን። አዲሱ
ቶሎ አዘጋጅ ያቀርባል።
እሺ። በቀጣዩ ዝግጅት ደግሞ ወዲህ ወደ ዋሽንግተን የማንዴላ ዋሽንግተን የወጣቶች መርሃ ግብር ጉባኤ እንሄዳለን። በዩናይትድ ስቴትስ ሕዝብና ፕሬዚደንት ግብዣ ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩ ወደ 1000 የሚጠጉ ወጣቶች 51ዱ ከኢትዮጵያ ከተለያዩ ክፍሎች የመጡ ናቸው። ካለፈው ሳምንት ጀምሮ ከሰልጣኞቹ መካከል እንግዶችን ሄኖክ ሰማእግዜር ሲያነጋግር ቆይቷል። ዛሬም በዚህ ሰዓት ሰልጣኞቹ ከፕሬዝደንት ባራክ ኦባማ ጋር ጉባኤ ይዘዋል። ቀደም ሲል በዝግጅቱ እንደሰማችሁት ሄኖክ አሁን 2 እንግዶች ይዞ ቀርቧል። ሁለቱም ራሳቸውን በማስተዋወቅ በቅደም ተከተል ይቀርባሉ።
ሚዛን ወልደ ራፋኤል ማሳ እባላለሁ። የምሰራው ኢትዮጵያን ኤሌክትሪክ አገልግሎት ያው በአሁኑ ስሙ ማለት ነው፣ በተለመደ በሚጠራው መብራት ኃይል ነው። ኢንተርፕራይዝ ሪሶርስ ፕላኒንግ ቤት ውስጥ በአውቶሜትድ ሜትር ሪዲንግ ዲፓርትመንት ኃላፊ ነው የሚሰራው። ከዛ ፊት ደግሞ ኢነርጂ ማኔጅመንት የሚባል ዲፓርትመንት ውስጥ ለተወዘነ ግቻለሁ። ከዛ በፊት ደግሞ ለ4 ዓመት የሚያህል ጊዜ በሎድ ዲስፓቸር ወይም ደግሞ የአጠቃላይ ያገሪቱ የኤሌክትሪክ መስመር ዝርጋታ የትራንስሚሽን ቋት ያለው ነው የሚጠሩት እዛ ውስጥ ኦፕሬሽን ኢንጂነር ሆኜ የሺፍት ስራ ማለት ነው ሰርቻለሁ ሀገሬን አገልግያለሁ።
እናመሰግናለን ሀገርሽን ስላገለገልሽ። ግን ያው እንደዚህ በፈገግታ ተቀብለንሽ መብራት ኃይል ሲባል
ያ ይገባኛል
ይጠፋል ይባላል።
ትክክል ነው።
ይህን የፈጠረው የአሰራር ሁኔታ እና የአቅም ሁኔታ ምንድን ነው ተያለሽ ባንቺ እይታ?
እኔ እንግዲህ ግምቴን ነው ልናገር የምችለው፣ ምክንያቱም ያው ከተቀጠርኩ ጀምሮ የሆነ መብራት ሲጠፋ የነበረበት ደረጃ ነው እና የተቀጠርኩት። እንዲሁም የዛኔ የባሰ ነበር። በሺፍትም በየአንድ ቀን መብራት አንድ ቀን እየጠፋ አንድ ቀን እየበራ የነበረበት ሁኔታም ነበረ። ያው ሳየው ግን በሂደት አትሊስት በጀነሬሽኑ ፓርት በዛ በኩል እየተሻሻለ ሲሄድ ትራንስሚሽኑ እና ማከፋፈሉ ደግሞ የዲስትሪቢሽኑ ላይ አብሮ ከሱ በተጓዳኝ ያልተሰራበት ሁኔታ ስላለ ውሃም ቢኖር ፀሐይም በደንብ አለ ኢትዮጵያ ውስጥ ንፋሱም አለ ጂኦተርማሉም አለ ይሄ ሁላ ሪሶርሱ ያለ ግን መብራት ሲጠፋ እናያለን። ይሄ በጣም ትልቅ ችግርና ትልቅ ክፍተት ነው። አንዳንዴ በጣም ያበሳጫል፣ በጣም ያናድዳል። እና ይሄንን ነገር ነው እንደውም በቃ ይሄንን ክፍተት ለመድፈን የሆነ ነገር ማድረግ አለብኝ። አብሬ እዛ ተቀጥሬ ስሰራ ያው እንደ አንድ ግለሰብ አንዳንዴ ብዙ ነገር ለመስራት ብትሞክርም የሆነ የሚቻል ላይመስል ይችላል። ሁሉም ተባብሮ ካልሰራ መቀየር ይከብዳል። ግን እኔ በራሴ እዚህ ጋፍ ላይ ማንዴላ ዋሽንግተን ፌሎውሺፕ ያመለከትኩበት ምክንያትም ራሱ የራሴ ቢዝነስ የመጀመር ሀሳብ አለኝና ከመጀመሪያውን ከተቀጠርኩ ጀምሮ በቃ የሚቀጥለው አመት ወይ ከዚህ ከተወሰነ ወር ለቅቄማ መጀመር አለብኝ ሲባል በፉከራ ማለት ነው ብዙ አመት ይሄዳል። አሁን በቃ ወደ ተግባር መቀየር አለብኝ አክት ማድረግ አለብኝ ብዬ ስላሰብኩኝ ነው ወደዚህ ራሱ ያመለከትኩት ማለት ነው። አገሪቷ እያደገች ነው ይባላል፣ እያደገችም ነው በትክክል። ግን ኃይል ኢነርጂ የሁሉም መሰረት ነው ብዬ ነው የማስበው። ኢነርጂ ከሌለ ኢንቨስትመንት እንስባለን ሲባል ኢንቨስተሮች በታሪፍ ዋጋው ከዓለም ርካሹ ሳይሆን አይቀርም። የታሪፍ ዋጋችን ቅናሽ ነው፣ እሱ አትራክት አድርጓቸው ስቧቸው ኢንቨስተሮች ይመጣሉ። እየተቆራረጠ ሲያስቸግራቸው ደግሞ ዋጋው ቅናሽ ሆነ አልሆነ እሱ ደግሞ እንዲሸሹ ያደርጋቸዋል። ምክንያቱም ሪሊየብል የሚባል ይሄ በቃ ለሁል ጊዜ ታማኝነት ያለው የሚባል መብራት አናቀርብላቸውም እና መብራት እየጠፋ እየበራ ደግሞ እንዴት ነው የሚሰሩት? እሱ ደግሞ እንዲሸሹ ያደርጋቸዋል። ስለዚህ ታሪፉ ቅናሽ ስለሆነ አትራክት እያደረግን ቢሆንም ልክ በዚህ በመቆራረጡ ደግሞ እንዲሸሹ ያደርጋል። እነሱ ብቻ ሳይሆን ሁሉም ነገር አሁን ኢትዮጵያ ውስጥ ብትሄድ ቤት ለመከራየት በፊት አትጠይቅም ሁላ ስቶቭ እጠቀማለሁ ተኩሳለሁ ካውያ ብለህ ጥያቄ ላይ እንኳን አታቀርበው። አሁን ግን ስቶቭ መጠቀም ማለት ምድጃ መጠቀም ማለት በቃ ተፈቅዶልህ የመብራት ብቻ ትከፍላለህ ወይም ደግሞ በስምምነት ትሄዳለህ እንጂ ምድጃ መጠቀም የሚከለክልህ ተከራይ ብዙም የሌለበት ሁኔታ ነው ያለው አሁን።
እስቲ እንዴት እንደምትቀይሩ ነገር ችግሮቹን እናውቃቸዋለን። ብዙም ሰው የሚኖርበት ነው እና አንቺ ይህን ችግር ተመልክተሽ በግል የንግድ ሀሳብሽ እና ልታበለጽጊ በምታስቢው የንግድ ተቋም እንዴት ልትለውጪው ታስቢያለሽ?
አንድ የማስበው ነገር ፓወር ኳሊቲ የሚባለው ኤሪያ ላይ ማለት ነው። ፓወር ኳሊቲ ሲባል እንግዲህ ትንሽ ቴክኒካል ተርሞችን ላወራ ነው። የከረንቱና የቮልቴጁን ኳሊቲ ነው ፓወር ኳሊቲውን የሚያመጣው። ሌሎችም
ታዳሽ የሆነ ኃይል ነው የምታወሪው
ወይስ? ኖርማሊ ኢትዮጵያ ውስጥ ታዳሽ የሆነ ኃይል እንጂ ታዳሽ ያልሆነ ኃይል የለም ማለት ይቻላል። ሃይድሮ ታዳሽ ነው፣ እሱ ሶርሱ እንዳለ ታዳሽ ነው። ግን ታዳሽ ኃይሉ ለህብረተሰቡ ሲቀርብ፣ ለህዝቡ ለከስተመሩ ዲስትሪቢዩት ሲደረግ በኳሊቲ ነው ወይ የሚደርሰው? ልክ ምንድን ነው ደንበኛ መጨረሻ ደንበኛው ላይ ሲደርስ ቮልቴጁ ምን ያህል ነው የሚወርደው? እንደውም ከፍ ይላልም። ኳሊቲ ሲባል እንግዲህ ከፍም ዝቅም ሊል ይችላል። እኛ ሀገር ላይ ያለው ግን ከፍ የሚለው ነገር ጭራሽ የማይታሰብ ነው፣ ይወርዳል። እሱም አንድ ነገር ነው፣
የኃይል አሰጣጡ መቀነስ
እሱም አንድ ነገር ነው። ፍሪጅም ሞተርም ምንም ሌላም ሊያቃጥል ይችላል። ሌላ ደግሞ ምንድነው ሊያደርግ የሚችለው? ሞተሮች በተለይ ፋብሪካዎች እና ኢንዱስትሪዎች ሞተራቸው መነሳት እስኪያቅተው ድረስ ኃይሉ ያንሳል ማለት ነው። እነዚህ ነገሮች ላይ መስራት እፈልጋለሁ። ገና ከከስተም ከደንበኛው በኩል መሰራት ያለበት አንዳንዴ ረጃጅም ገመዶች በመጠቀሙ ሊሆን ይችላል። አንዳንድ ደግሞ ሞተሮቹ ያረጁ ስለሆኑ የቆዩ ስለሆኑ ሞተሩ እንኳን ኤፊሽንት የሚባል ቆጣቢ ወይም ደግሞ ምንድነው ኤፊሽንት የሚባል አይነት ሞተር ስለቀየረው ብቻ የተሻለ ሰርቪስ ሊያገኝ የሚችል ማማከር ስራዎች አሉ። ኢነርጂ ኦዲት የሚባል ስራዎች አሉ። ኢነርጂ ኤፊሽንት የሆኑ እቃዎችን በመግዛቱ ብቻ በረዥም ጊዜ ከታሪፉ በሚያገኘው ቅናሽ፣ ምክንያቱም ኤፊሽንት የሆነ እቃ ስለተጠቀመ በየወሩ በሚከፍለው የታሪፍ ዋጋ ያገኘዋል ማለት ነው። እነዚህ አይነት ግንዛቤ በብዛት ህብረተሰቡ የለው።
ክብሮ ማረጋዊ ይባላለሁ። ከመቀሌ ዩኒቨርሲቲ ነው የመጣሁት። የመቀሌ ዩኒቨርሲቲ አንተርፕርነርሺፕ ልማት ማዕከል አስተባባሪ ነኝ።
ክብሮም፣ እዚህ የማንዴላ ዋሽንግተን መርሃ ግብር ልትሳተፍ ነው የመጣኸው። ልምድህ እንዴት ነበር እዚህ? እስኪ
የመጣሁት ወደ ሪችመንድ ነው። ሪችመንድ ቨርጂኒያ ኮመንዌልት ዩኒቨርሲቲ በቢዝነስ ኤንድ አንተርፕርነርሺፕ ትራክ ነው። ቆይታዬ በጣም ሳቢ እና ብዙ ቁም ነገር የጨበጥኩበት ጊዜ ነበረ። ፕሮግራሙ የተለያዩ ኮርሶች ነበሩ፣ የወሰድናቸው አጀንዳዎች ነበሩ። ከአጀንዳዎቹ ባሻገር የተለያዩ የተቋማት ፋውንደርስ እና ቺፍ ኤክስኪቲቭ ኦፊሰሮች መጥተው ልምዶቻቸውን እያካፈሉን ነበር። ከእነሱ ጋር መልካም ሊባል የሚችል ኢንተራክሽን ነበረን። ብዙ ቁም ነገር የጨበጥናቸው እውቀቶችና ክህሎቶች ወስደን ከሀገራችን ነባራዊ ሁኔታ ቀምረን አሁን ለምንሰራው ስራ የበለጠ አስተዋጽኦ ለማድረግ የሚያበረታታ የሚያነሳሳ ሆኖ ያገኘሁት ማለት ነው።
እስኪ ስለ መቀሌ የስራ ፈጠራና የንግድ ስራ ሀሳብ የሚያበለጽጉ ወጣቶችን በማገዝ የምትሰሩት ስራ ምን እንደሆነ ንገረን።
በመቀሌ ዩኒቨርሲቲ የአንተርፕርነርሺፕ ልማት ማዕከል ወይ የስራ ፈጠራና ንግድ ሀሳብ ልማት ማዕከል የምንሰራቸው ስራዎች በሶስት ማዕቀፍ ይታቀፋሉ። አንደኛው ስልጠና እና ትምህርት ማዕከል ነው። የአንተርፕርነርሺፕ ስልጠናዎችን በየጊዜው እናዘጋጃለን። የምናዘጋጃቸው ስልጠናዎች ተማሪዎቻችን አሁን ያው እንደሚታወቀው ሀገራችን ውስጥ ወደ 34 መንግስት ተቋማት አሉ፣ ዩኒቨርሲቲዎች አሉ። ከዛ ውጭ ደግሞ ፕራይቬት ዩኒቨርሲቲዎች አሉ፣ ኮሌጆች አሉ። በየአመቱ በመቶ ሺዎች የሚገመቱ ልጆች ይመረቃሉ። እነዚህ በመቶ ሺዎች የሚመረቁ ልጆች አብዞርቭ ሊያደርግ የሚችል ኢኮኖሚ የለንም። ስለዚህ በተቻለ መጠን እነዚህ የምናስመርቃቸው ልጆች በተለያየ ደረጃ ስልጠናዎች፣ የስራ ፈጠራ ክህሎት ስልጠና ብናስገበያቸው እነዚህ ልጆች ደር ኢዝ አ ካሪየር አውት ዴር አንተርፕርናል ካሪየር የሚባል አለ፣ በአንተርፕርነር መሆን ይቻላል የሚል ምልክት ብናሳያቸው ያንን እያሰቡ ሊማሩ ይችላሉ። ከእያንዳንዷ የሚማሯትን ትምህርት ወደ ቢዝነስ እንዴት መቀየር እንደምችል፣ ወደ ንግድ እንዴት መቀየር እንደምችሉ፣ ገንዘብ እንዴት ማምጣት እንደምችል እያሰቡ እንዲማሩ ማድረግ ይችላሉ ብለን ባሰብንበት ሁኔታ ካሪክለም ቀርጸን ተማሪዎችን እያሰለጠን ነው። ከዛ ከተማሪዎቹም ባሻገር በከተማው ያሉ በጥቃቅንና አነስተኛ ደረጃ የታቀፉ ኦፕሬተሮችንም በተለያዩ ስልጠናዎቻችን አካተን ልምድ ተማሪዎቻችን ከእነሱ ልምድ እንዲቀስሙ እዛው ደግሞ የማህበረሰቡ የጥቃቅንና አነስተኛ አንቀሳቃሾች ደግሞ ከተማሪዎች የሚወስዷቸው እውቀቶችና ክህሎቶች እንዲገበዩ የምናደርግባት ፕላትፎርምም አለን። ስለዚህ አንደኛው ማዕቀፍ ይህንን ስልጠና ላይ የሚያተኩር ነው ማለት ነው። ይህን ስልጠና አሁን በአጫጭር ስልጠናዎች ላይ ነው ተወስነን ያለ ነው፣ ግን በረዥም ጊዜ ፕሮግራም ቀርጸን በማስተርስ ደረጃ የአንተርፕርነርሺፕና ኢኖቬሽን ትምህርት ለመስጠትም በሀሳብ ደረጃ ይዘናል ማለት ነው። ሁለተኛ ማዕቀፍ የኢንኩቤሽን ማዕከላችን ነው። የኢንኩቤሽን ማዕከላችን አሁን በቅርብ ወደዚህ ከመምጣት ከአንድ ሁለት ሳምንት በፊት የአንተርፕርነርሺፕ ቢዝነስ አይዲያ የቢዝነስ አይዲያ ኮምፒቲሽን ነበረ፣ ወይም እዚህ ሀገር ፒችንግ ኮምፒቲሽን እንደሚባል አይነት ነገር ማለት ነው። እዛ ፒችንግ ኮምፒቲሽን ላይ ወደ 40 የሚደርሱ ልጆች ተወዳድረዋል። አጠቃላይ ከአምስቱም የዩኒቨርሲቲው ካምፓሶች ማለት በተደረገ ኤቫሉዌሽን ወይም ደግሞ ሀሳቦችን የመገምገም ሂደት በሁለት ዙር ገምግመን ወደ 15 የሚሆኑ ሀሳቦች የተሻለ ውጤት ስላገኙ ልጆችን ሽልማት ሰጥተናቸዋል። ከሽልማት ባሻገር ግን እነዚህ ልጆች ወደ ፕላትፎርማችን እናስገባቸዋለን። ሀሳብ በሀሳብነቱ ህይወት ሊቀይር አይችልም። ሀሳብ በሀሳብነቱ የሰዎችን ችግር ሊፈታ አይችልም። ችግሩ መፈታት ካለበት ያን ሀሳብ ወደ ተግባር መሸጋገር መቻል አለበት። ሀሳቡ ወደ ተግባር መቀየር አለበት። ያን ለማድረግ እነዚህ ልጆች የተለያዩ እገዛዎች ይፈልጋሉ። የኦፊስ ስፔስ ይፈልጋሉ፣ ኢኩፕመንት ይፈልጋሉ፣ ማቴሪያል ይፈልጋሉ፣ ፕሮፌሽናል ቴክኒካል ሰፖርት ይፈልጋሉ። እነዚህን ሰፖርት ሰርቪስስ መስጠት በሚያስችል መልኩ ያቀናጀን ያለ ነው ማዕከል አለን። ይሄ ኢንኩቤሽን ማዕከሉ ይህንን ስራ ይሰራል ማለት ነው። ኦልሬዲ የኔትወርኪንግ ስራዎችም ጀምረናል። እሱንም በዛ ታቅፎ ስራው ይሰራ ማለት ነው። ከዛ በሶስተኛ ደረጃ እየሰራ ነው ያለ ነው ሪሰርች ላይ የሚያጠነጥን። ሀገራችን ውስጥ እንደሚታወቀው በየአመቱ ብዙ ሊባሉ የሚችሉ ጥቃቅና አነስተኛ ተቋማት ይደራጃሉ። ተደራጅተው ውጤት ያስገኙ እንዳሉ ሁላ ብዙ ሊባል በሚችል ቁጥራቸው አነስተኛ በማይባል መልኩ ደግሞ ብዙ አንቀሳቃሾች ወደሚፈልገው የእድገት ደረጃ ሲሸጋገሩ አናያቸውም። ስለዚህ ያን ታሳቢ አድርጎ ምንድን ነው እነዚህን ጥቃቅና አነስተኛ የስራ እንቅስቃሴ ኢምፔድ የሚያደርግ ኦብስትራክት የሚያደርጋቸው እንዳያድጉ የሚያቀጭጭ ምንድን ነው ላይ የሚያጠነጥኑ የጥናት ስራዎች እንሰራለን። እነዛ ጥናት ስራዎች ላይ ተንተርሰን ለሚመለከታቸው የፖሊሲ አውጪ አካላት ኮሚኒኬት እናደርጋለን በፕላትፎርሞቻችን በተለያዩ በመናገኛቸው አጋጣሚዎች ማለት ነው። ስለዚህ ጠቅለል ባለመልኩ በእነዚህ በሶስት ማዕቀፎች ዙሪያ ይህን መሰል ስራ እየሰራን ያለ ነው ማለት ነው።
በጣም ነው የምናመሰግነው።
አድማጮቻችን፣ አሁን ባሉን ጥቂት ደቂቃዎች ዋና ዋናዎቹን ዜናዎችን እናሰማና እንሰናበታለን።
የዩናይትድ ስቴትስ ጦር በሰላም ጥበቃና በአደጋ ጊዜ ደራሽ ተግባራት ላይ የሚሰማሩ የደቡባዊ አፍሪካ አካባቢ ሀገሮች ወታደሮችን እያሰለጠነ ነው። ራሱን በራሱ እስላማዊ መንግስት ብሎ የሚለው አሸባሪ ቡድን አይሲስ ናይጄሪያ ውስጥ ያለው ተላላኪ ቡድኑ ቦኮ ሃራም አዲስ አለቃ አገኘ ሲል በመጽሔቱ ላይ ዘገበ።
ደቡብ አፍሪካውያን ዛሬ ረቡዕ በምክር ቤት ምርጫ ላይ ድምጽ ሰጡ። ውጤቱ ብሔራዊ አንድምታ ብቻ ሳይሆን በገዢ ፓርቲነት ለረጅም ጊዜ በቆየው ኤኤንሲ ላይም የማይናቅ ተጽዕኖ ይኖረዋል ተባለ።
እዚህ ዋሽንግተን ዲሲ ውስጥ በትራንስፖርት አገልግሎት መስጫ አካባቢ የተሰማራ አንድ የፖሊስ መኮንን ለእስላማዊ መንግስት ነኝ ባዩ ሽብርተኛ ቡድን እርዳታ ሊሰጥ ሲሞክር በአንድ ኤፍቢአይ ነጭ ለባሽ በቁጥጥር ስር መዋሉን የዩናይትድ ስቴትሱ የፍትህ ሚኒስቴር አስታውቋል።
ኖርዌይ የአይሲስ አባሎች የሆኑ ሁለት ዜጎቿን በእስራት ቀጥታለች። ሰዎቹ የቡድኑ አባል የሆኑትና ኖርዌይም ይህንን እርምጃ የወሰደችው እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን በተለይ ኢራቅና ሶሪያ ውስጥ ራሱን የበላይ ካደረገበት ከነሐሴ 2014 ዓመተ ምህረት ወዲህ መሆኑ ነው።
እንግዲህ አድማጮቻችን፣ ፕሮግራማችን እያገባደድን ነው። በቀሩን 3 ደቂቃዎች ይህችን ማነሷ ድምጻዊ
ሳያት ደምሴ እንደምወድህ ነው እንደምትወደኝ ያውቃለሁ እንደምወድህ ታውቃለህ
እንደምወድህ ባያንቺ ነው እንደምወድሽ